ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። ዛሬ በእያላችሁበት ስፍራ ሆናችሁ ከእግዚአብሔር የዘላለም ማዕድ ለመመገብ ሁላችሁም በተለያየ አይነት መንገድ ቀርባችሁ ልትሆኑ ትችላላችሁ። ልጆቻችሁን ቤተሰቦቻችሁን ማለቴ ነው አንድ ላይ ሰብስባ አድርጋችሁ ወደዚህ የጸጋ ማዕድ የቀረባችሁ አባወራዎች እማወራዎችም ልትኖሩ ትችላላችሁ። ምናልባት ያገር ንግዳጅ ለመወጣት ደግሞ ነው በጦር ሜዳ በተለያየ አይነት ሁኔታ ራዲዮናችሁን ድምጽ ዝቅ አድርጋችሁ ወደ እግዚአብሔር የቀረባችሁ ልትኖሩ ትችላላችሁ። ወይንም ደግሞ በህብረት አንድ ላይ ሆናችሁ በማረሚያ ቤት ወይንም ደግሞ በአልጋ ላይ ተኝታችሁ ከበሽታ የተነሳ ደግሞ ነው አንድ ሁለት ሆናችሁ ራዲዮናችሁን ወደ ራስጌያችሁ ጠጋ አድርጋችሁ እግዚአብሔርን ለማምለክ ከእግዚአብሔርም ለመማር የቀረባችሁ ልትኖሩ ትችላላችሁ። እኔም ወንድሜም አለማየው እግዚአብሔር እንዴት እንደሚናገረን እግዚአብሔር ሕይወታችንን እንዴት እንደሚያስተካክላት ሽተንና ተጠምተን ወደ እግዚአብሔር እንደናንተው ቀርበናል። ሰው ቃል የለውም። ሰው ጠጋኝና ፈዋሽ ነገር የለውም። ጠጋኝ ፈዋሽ የሚያቆም የሚያጽናና የሚያበረታታ ተስፋን የሚሰጥ ነገር ያለው እግዚአብሔር ብቻ ነው። ሁላችንም እሱን ታምነን ቀርበናልና እግዚአብሔር በዚህች ምሽት ደግሞ እንደ መሻታችን ይገናኘናል። ስሙ ለዘላለም የተመሰገነ ይሁን። እንግዲህ ተማሪዎችም ካላችሁ ጥናታችሁ ለዚህች ለሰላሳ ደቂቃ ያክል ቆም አድርጋችሁ ወደዚህ ወደ ዘላለሙ የጸጋ ማድ አንድ ላይ አብረን እንቀርባለን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ የምንመለከተው የኦሪት ዘሌዋውያን ተከታታዩን ክፍል ይሆናል ማለት ነው። እግዚአብሔር የተመሰገነ
ያተኛ ወራስ በወል በረም አትብ አንተ ተዋ ታርካን ማብ ከራከ ወል ከታሹ ተራክ ያቢሮ ዘፋ
እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። በዚህ ቀን ደሞ ረድተን ከቃልህ ማዕድ እንድንካፈል ነው ይህንን ጊዜ ይህንን ሰዓት እግዚአብሔር ሆይ ስለሰጠህን እናመሰግናለን። ጌታችንና መድኃኒታችን ሆይ በዚህ ሰዓት ደግሞ ካንተ ሽተን ካንተ ለመማር የቀረምነውን ሁላችንን እግዚአብሔር ሆይ በአባትነት ቸርነት እንድትመለከተን እንድታስተምረን እንጸልያለን። ጊዜውንም ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። ባለፈው ክፍለ ጊዜ ጥናታችን ከኦሪት ዘሌዋውያን ባይር ላይ ስለሚበሩ ንጹህና ንጹህ ስላልሆኑ ፍጥረታት፣ በምድር ላይ ስለሚሳቡ ንጹህና ንጹህ ስላልሆኑ ፍጥረታት፣ እንዲሁም ንጹህ ያልሆነውን እንስሳ በድን ስለመንካት የሚናገረውን ክፍል አንስተን አንድ በአንድ ተወያይተን ነበር። በዛሬው ምሽት ክፍለ ጊዜያችን ከኦሪት ዘሌዋውያን ምዕራፍ 11 ከቁጥር 39 እስከ 40 ያለውን በማንበብ የለቱን ዝግጅታችንን እንጀምራለን። ርዕሱም ንጹህ የሆነውን እንስሳ በድን ስለመንካት የሚል ይሆናል። መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 11 ቁጥር 39 እና 40 ተመልከቱ። እንዲህ ይላል፣ ለመብል ከመሆኑላችሁ እንስሶች የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱን ያጥባል፣ እስከ ማታም ርኩስ ይሆናል። በድኑንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው ይላል። በራስ ወይም በበሽታ ምክንያት የሞተ ማንኛውም ንጹህ እንስሳም ርኩስ ነው። አንካሳ የሆነውን ወይም የታመመውን እንስሳ መስዋዕት እግዚአብሔር እንደማይቀበል በሚልኪያስ ምዕራፍ 1 ቁጥር 8 ተጠቅሷል። ሚልኪያስ ምዕራፍ 1 ቁጥር 8ን ልብ ይሏል። እግዚአብሔር ሁለተኛ ደረጃ የሰጠነውን ወይም የጣልነውን ነገር ከቶ አይፈልግም። ወገኖቼ ለርሱ የመጀመሪያውንና የተሻለውን ማቅረብ አለብን። በሆድ የሚሳቡን እንስሳትን ስለመንካት ከኦሪት ዘሌዋውያን ምዕራፍ 11 ከቁጥር 41 እስከ 43 ያለውን ተመልከቱ። በሕጉ መሰረት በዚህ ባሁኑ ክፍል ማለት ነው፣ በምድር ላይ የሚንቀሳቀስ ወይም በሆዱ የሚሳብ ሁሉ ንጹህ አይደለም። እስራኤላውያን እንዳይረክሱ የሚያስፈልግበትን ምክንያት እግዚአብሔር እንዲህ ሲል ይነግራቸዋል። ቁጥር 44 እና 45ን ተመልከቱ። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ እኔ ቅዱስ ነኝና። በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁ ሆነ ዘንድ ከግብጽ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላቸዋል። እነዚህ በሆድ የሚሳቡ እንስሳት ሁሉ ንጹህ አይደሉም፣ እባብ በተረገመ ጊዜ በሆዱ እንዲሄድ ተደርጓልና። በመሆኑም ይህ መሳባቸው የሰውን ውድቀትና እርግማን የሚያመለክት ነው። ንጹህና ንጹህ ባልሆነው መካከል እግዚአብሔር ያስቀመጠውን ልዩነት ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 46 እስከ 47 ያለውን ከትምህርቱ በኋላ መመልከት ይቻላል። ንጹህና ንጹህ ባልሆነው መካከል ግልጽ የሆነ ልዩነት ያኖረው እግዚአብሔር ራሱ ነበር። ቅድስና በሁሉ የሕይወት ክፍል አስፈልጊ ነው። ለእግዚአብሔር ሰው ልዩ መለያውም ቅድስና ነው። እግዚአብሔርም እኔ እግዚአብሔር አምላካችሁ ነኝና እኔ ቅዱስ ነኝና ቅዱሳን ሁኑ ይላል። ወዳጄ ሆይ በዚህ በተበከለ ዓለም ስትመላለስ ከእግዚአብሔር ጋርና ለእግዚአብሔር ለመኖር መወሰን አለብህ። ስለ ንጹህና ንጹህ ስላልሆነው ሥርዓት በሚናገረው በዚህ ምዕራፍ የምንማረው ታላቅ ትምህርት ይህ ነው። ከዚህ በመቀጠል አሁን ደግሞ ከኦሪት ዘሌዋውያን የምዕራፍ 12ን ትምህርት እናቀርብላችኋለን። ዋና ርዕሱም የእናትነት ሕግና የውርስ ኃጢአት ይላል። የእናትነት ሕግና የውርስ ኃጢአት ብሎ ይጀምራል። ኦሪት ዘሌዋውያን ምዕራፍ 12ን ተመልከቱ። አድማጮቼ እርኩስን ነገር በመንካት በኃጢአት መበከል እንደሚቻል ባለፈው ምዕራፍ ተመልክተናል። በዚህ ሐሳብ ውጫዊ የኃጢአት ባህሪ ትኩረት ተሰጥቶበታል። ማስተዋል ያለብን ነገር ቢኖር ሁላችንም በኃጢአት በተከበበና በተበከለ ዓለም እንኖራለን። በዘሌዋውያን ምዕራፍ 12 ደግሞ ትኩረት የተሰጠው በውስጣዊ የኃጢአት ባህሪ ላይ ነው። ኃጢአተኞች የሆነው እርኩስን ነገር በመንካት ብቻ አይደለም፣ ነገር ግን በትውልዳችን ወይም በባህሪያችን ኃጢአተኞች ነን። አስተውሉ ወገኖቼ፣ በኦሪት ዘሌዋውያን ምዕራፍ 12 ትኩረት የተሰጠው ነገር ቢኖር በውስጣዊ የኃጢአት ባህሪ ላይ ነው። በውስጣዊ የኃጢአት ባህሪ ላይ ነው የምንነጋገረው ማለት ነው። በዚህ ምዕራፍ ስለ እናትነት ሕግና ስለ ውርስ ኃጢአት ይናገራል። ይህ ምዕራፍ ስለ እናትነት ሕግና ስለ ውርስ ኃጢአት ነው የሚናገረው። ከወላጆቻችን የወረስነው የውድቀትን ወይም የኃጢአትን ባህሪ ነው። ይህንን እውነት ንጉሥ ዳዊት እንዲህ ሲል ያረጋግጣል። እነሆ በአመፃ ተጸነሱ፣ እናቴም በኃጢአት ወለደችኝ ይላል። መዝሙር 51 ቁጥር 5ን ልብ ይሏል። መዝሙር 51 ቁጥር 5 በዘመናዊ ቋንቋ ብናስቀምጠው ዘሌዋውያን ምዕራፍ 12 ስለ ልጅ ወሊድ ሳይንስ ሲናገር፣ ያለፈው ምዕራፍ 11 ደግሞ ስለ ባልትናና ጤና ሳይንስ ይናገራል ማለት ነው። አስተዋላችሁ? ምዕራፍ 12 ስለ ልጅ ወሊድ ሳይንስ ሲናገር፣ ያለፈው ምዕራፍ 11 ደግሞ ስለ ባልትናና ጤና ሳይንስ ይናገራል ወይም ደግሞ ያስተምራል ማለት ነው። ወንድሞቼና እህቶቼ አንድ ነገር ልንገራችሁ። ጌታችን ኢየሱስ ክርስቶስ ታላቅ ሐኪም ነው። በሁሉ አቅጣጫ ያለውን የሰውን ፍላጎት ሊሞላ የሚችል ጌታ እርሱ ብቻ ነው። እግዚአብሔር ይመስገን። አረማውያን ሴቶች በወሊድ ወቅት ያላቸውን አለመንጻት ከጣዖት አምልኮ ጋር ያያይዙታል። በጥናቱ ውስጥ ወደፊት ለመመልከት እንደምንሞክረው እንዲህ አይነት አመለካከት ከቶ የዘሌዋውያን ትምህርት አይደለም። ሌላው ነገር በጥንት ዘመን አረማውያን ለሴቶች በጣም ዝቅተኛ ስፍራ የመስጠት ልምድ ነበራቸው። በዘሌዋውያን ምዕራፍ 12 ውስጥ ያለው የእናትነት ሕግ እንዲህ አይነት የበታችነት ሐሳብ ከቶ አያስተናግድም። ለእናቶችና ለሴቶች የሚገባውን ቦታ በመስጠቱ ረገድ የሙሴ ሕግ በእስራኤል ዙሪያ ካሉት አገር ሕዝቦች አመለካከት በጣም ይለያል። የሙሴ ሕግ ለእናቶችና ለሴቶች ከቶውኑ ዝቅተኛ ስፍራ አይሰጥም። አስቀድሞ በአመጋገብ ሕግ እንዳየነው ሁሉ በዘሌዋውያን ምዕራፍ 12 ባሉት ሕጎች ልምምድ ውስጥ ንጽሕናን በመጠበቅ የሚገኙ ጥቅሞች ተዘርዝረዋል። ታዲያ እነዚህ ሕጎች ሁለት መሠረታዊ ትምህርቶችን ያስተምሩናል። አንደኛ፣ እግዚአብሔር ለሕዝቡ ሰውነት የሚያስፈልገውን ጥንቃቄ እያደረገ እንደ ነበርና፣ በሁለተኛ ደረጃ ደግሞ ኃጢአተኞች ሆነን የመወለዳችንን እውነት የሚገልጽ መንፈሳዊ ትምህርት እንደሚያስተምረን መገንዘብ ይቻላል። ነጥቦቹን አንድ ጊዜ ደግምላችኋለሁ። አንደኛ፣ እግዚአብሔር ለሕዝቡ ሰውነት የሚያስፈልገውን ጥንቃቄ እያደረገ እንደ ነበርና፣ በሁለተኛ ደረጃ ደግሞ ኃጢአተኞች ሆነን የመወለዳችንን እውነት የሚገልጽ መንፈሳዊ ትምህርት እንደሚያስተምሩን መገንዘብ ይቻላል። በሁለተኛ ነጥብ ላይ ያየነው መንፈሳዊ ትምህርት በብዙ ሰዎች ዘንድ ስፍራ ያልተሰጠው መሠረታዊ ትምህርት እንደሆነ ማየት እንችላለን። ይህ ደግሞ ትልቅ ውድቀት ነው። የኃጢአት ባህሪ ውጤቶች እየተገለጡ ሳለ ሰው ግን ለዚህ እውነት ስፍራ መስጠት አይፈልግም። ሌላው ቢቀር የዜና ማሰራጫዎች ሁሉ ይህንን የሰውን ውድቀት ያንጸባርቃሉ። በሮሜ ምዕራፍ 5 ቁጥር 12 የእግዚአብሔር ቃል እንዲህ ይለናል፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደውም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ትንሽ ደስ የሚል ሕፃን በወጣት እናቱ እጅ ውስጥ ታቅፎ ሲታይ የዓለም ሰዎች ምን እንደሚያስቡ ታውቃላችሁ አድማጮቼ? ይህች እናት ቅን፣ መልካምና ንጹሕ ሕፃን እንዳቀፈች ያስባሉ። ነገር ግን በዚህ ምዕራፍ እግዚአብሔር ለዚህ ሕፃን የተለየ ከላይ የተጠቀሰውን ሐሳብ የሚቃረን ስዕል ሲሰጥ እንመለከታለን። አዎ፣ ይህች ወጣት እናት በጣም ክቡር የሆነውንና ደስ የሚያሰኘውን ሕፃን አቅፋለች። ነገር ግን ሕፃኑ ቅንና ኃጢአት የሌለበት ነው ብሎ ማሰብ ስህተት ነው። በእናትየው እቅፍ ውስጥ ያለው ሕፃን ያልነጻና ኃጢአተኛ ነው። በሕጉ ውስጥ እግዚአብሔር የሚያረጋግጠው ይህንን ነው። ምን እንደሆነ ታውቃላችሁ? ያቺ እናትና የሕፃኑ አባት ኃጢአተኛን ሰው ነው ወደዚህ ዓለም ያመጡት። ወላጆቹ ራሳቸው ኃጢአተኞች ስለሆኑ ማድረግ የቻሉት እነሱን የሚመስለውን ኃጢአተኛ ሰው ወደዚህ ዓለም ማምጣት ነበር። ኤስ ኤች ክሎግ የተባሉ ጸሐፊ ያንዲትን እናት ኃጢአተኛነት እንዲህ ሲሉ ይገልጻሉ። ባንዲት ሴት ላይ በሕግ የተቀመጠው መሰረታዊ ርግማን በወሊድ ጊዜ በሙላት ይገለጻል። በመጀመሪያ ሴት ወይም በሔዋን ላይ የተገለጸው ክፉ የሆነ የኃጢአት ሁኔታ ሴቶችን ሁሉ ነክቷቸዋል። ስለዚህም እነዚህ ሴቶች ወደ ዓለም የሚያመጡት ሕፃናት መልካም የእግዚአብሔር ስጦታዎች ቢሆኑም ኃጢአተኞች ናቸው። እግዚአብሔር ለመጀመሪያዋ ሴት ያለውን ታስታውሳላችሁ? ለሴቲቱም አለ፣ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዢሽ ይሆናል። ዘፍጥረት ምዕራፍ 3 ቁጥር 16ን ልብ ይሏል። ሴቲቱ ልጅ በመውለድ ጊዜ ብቻ አይደለም የምትጨነቀው፣ ልጇን በምታስተናግድበት አጋጣሚዎች ሁሉ ትጨነቃለች፣ ምክንያቱም ልጇ ኃጢአተኛ ነውና። ሐዋርያው ጳውሎስ ሴቶች በአምልኮ ስፍራ ስለሚኖራቸው ሥርዓት አንዳንድ ሕጎችን ሲያስቀምጥ፣ ይህ ከላይ ያየነው አመለካከት በአእምሮው ያለ ይመስለኛል ወገኖቼ። እንዲህ ይላል፣ ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12ን ተመልከቱ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12ን ልብ ይሏል። በዚህ ጥቅስ ሐዋርያው በቤተ ክርስቲያን ውስጥ ስላለው መሰረታዊ ያመራር ስፍራ ጉዳይ የሚናገር ይመስለኛል። ለዚህም ሁለት ምክንያቶች አሉት። አንደኛው አዳም የተፈጠረው ከሴት አስቀድሞ ነው። ልባላችሁ፣ አዳም የተፈጠረው ከሴት አስቀድሞ ነው። ሁለተኛው ነጥብ ደግሞ ወይም ምክንያት በመጀመሪያ በኃጢአት የወደቀችው ሴት ናት። አዳም ቀድሞ ተፈጥሮአልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል መጽሐፍ ቅዱስ አስረግጦ ይህንን ይነግረናል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 13 እና 14ን ልብ ይሏል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 13 እና 14ን ተመልከቱ። አድማጮቼ፣ ይህ ጥቅስ እየተናገረ ያለው ስለ ወንዶች የበላይነት አይደለም፣ ነገር ግን ስለ ሥርዓትና ስለ ቤተሰብ አመራር ወይም ራስ ስለ መሆን ነው። አስተዋላችሁ? ይህ ጥቅስ የሚናገረው ስለ ሥርዓትና ስለ ቤተሰብ አመራር ወይም ራስ ስለ መሆን ነው። በሌላ አንጻር ክፍሉ ሴቲቱ የውድቀት መሪ እንደነበረች ይናገራል። ክርስቲያን እናት በወሊድ ጊዜ የሚኖራት ምጥ ከመጀመሪያ ያለውን የእግዚአብሔርን ፍርድ ያመለክታል። ይህ ማለት እናትየው ኃጢአተኛ የሆነውን ልጅ ስለምትወልድ ደህንነትን ታጣለች ማለት አይደለም። እስቲ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15ን ልብ ብላችሁ ተመልከቱ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15ን እንመልከት። እኔ አነብላችኋለሁ። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። ይህ አባባል አንዲት ሴት ሕፃንን ስለምትወልድ ብቻ ትድናለች ማለት አይደለም። ኃጢአተኛ ሰውን በዚህች ምድር ስለምትወልድ ደህንነቷንና ቅድስናዋን ታጣለች ማለትም አይቻልም። እምነት፣ ፍቅር፣ ቅድስናና ራስን መግዛት የደህንነቷ ማረጋገጫዎች ናቸው። አስተውሉ ይህን ነጥብ። እምነት፣ ፍቅር፣ ቅድስናና ራስን መግዛት የደህንነቷ ማረጋገጫዎች ናቸው። በዘሌዋውያን ምዕራፍ 12 የተጠቀሰው በወሊድ ጊዜ ያለው በሕግ የተደነገገው ርኩሰት አንዲት እናት ኃጢአተኛን ወደዚህች ምድር እንደምታመጣ የሚያሳስባት እውነት ነበር። በጸጋ ዘመን ያለው የእናት ምጥ ደግሞ አንዲት ሴት አማኝ ብትሆንም ኃጢአተኛን ሰው እንደምትወልድ ያመለክታል። ይህን ነጥብ ልብ በሉ። በዚህ አሁን ባለንበት በጸጋ ዘመን የእናት ምጥ ደግሞ አንዲት ሴት አማኝ ብትሆንም ኃጢአተኛ ሰውን እንደምትወልድ ያመለክታል። ሐዋርያው ጳውሎስ ለእስር ቤት ጠባቂው በጌታ በኢየሱስ ክርስቶስ መን አንተና ቤተሰቦች ትድናላችሁ ሲል የእስር ቤት ጠባቂው ስላመነ ብቻ ቤተሰቡ ሁሉ ይድናል ማለቱ አይደለም። አንተ ክርስቲያን ስለሆንክ ልጆች ሁሉ ደህንነትን ያገኛሉ የሚል ትምህርት ያሰተ ትምህርት ነው ወገኖቼ። አስተዋላችሁ? አንተ ክርስቲያን ስለሆንክ ልጆች ሁሉ ደህንነትን ያገኛሉ የሚል ትምህርት የውሸት ወይም ያሰተ ትምህርት ነው። ወንድሜ ሆይ እኔና አንተ በግል ደረጃ ኃጢአተኞች ሆነን ነው ወደዚህ ምድር የመጣ ነው። ሴት ልጅን ሁሉ ጊዜ በርግጥ በክርስቶስ ታምኛለሽን ድነሻልን እያልኩ ጠይቃታለሁ። አንድ ጊዜ ለምንድነው እንዲህ ይያልክ ሁሉ ጊዜ የምትጠይቀኝ አበበ ብላ አንዷ እህት ጠየቀችኝ። እኔም እርግጠኛ እንድትሆኚ ነው ብዬ ቀላል መልስ ሰጠዋት። እርሷ ያላት የኔ ባህሪ ነው። የኔ ባህሪ ደግሞ ወገኖቼ የኃጢአት ባህሪ እንደሆነ አውቃለሁ። እኔ ክርስቲያንና የወንጌል ሰባኪ ስለሆንኩ ልጄ ወዲያው ትድናለች ማለት ፈጽሞ ስህተት ነው። ስለዚህ ወገኖቼ ሆይ ሕፃናትን ከሕፃንነታቸው ጀምሮ ወደ እግዚአብሔር የማቅረብ ኃላፊነት አለብን። ይህን ልብ እንድትሉ ፈልጋለሁ። ሕፃናትን ከሕፃንነታቸው ጀምሮ ወደ እግዚአብሔር የማቅረብ ኃላፊነትና ግዴታ አለብን። ይህንን እናደርግ ዘንድ ደግሞ እግዚአብሔር በቸርነቱ ይርዳን። የተወደዳችሁ የጌታ ቤተሰቦች፣ የዘሌዋውያን ምዕራፍ 12 ዋና ዋና ነጥቦች በየቁጥሮቹ እንደሚከተለው ተዘርዝረዋል። የምዕራፉን ርዕስ ለማስታወስ ያህል ዘሌዋውያን ምዕራፍ 12 ስለ እናትነት ሕግና ስለ ውርስ ኃጢአት ይናገራል። በአጠቃላይ መልኩ ስንመለከት ምዕራፉ የእግዚአብሔር ልጆች የሆኑ እስራኤላውያን ስለሚወልዷቸው ልጆች ይናገራል። እንደገና ይህንን ነጥብ ደግምላችኋለሁ። ዘሌዋውያን ምዕራፍ 12 ስለ እናትነት ሕግና ስለ ውርስ ኃጢአት ይናገራል ማለት ነው። ከቁጥር 1 እስከ 4 አንዲት እናት ወንድ ልጅ በምትወልድበት ጊዜ ስለሚደረገው መንጻት ይናገራል። ሁለተኛ ቁጥር 5 አንዲት እናት ሴት ልጅ በምትወልድበት ጊዜ ስለሚደረገው መንጻት ይዘረዝራል ወይም ደግሞ ይናገራል። ቁጥር 5 አንዲት እናት ሴት ልጅ በምትወልድበት ጊዜ ስለሚደረገው መንጻት ይናገራል። ሶስተኛ ከቁጥር 6 እስከ 8 ያለው ደግሞ የማስተሰሪያን መስዋዕት በማቅረብ ለእናት ስለሚደረግ የመንጻት ሥርዓት ይናገራል። ከቁጥር 6 እስከ 8 ያለው የማስተሰሪያን መስዋዕት በማቅረብ ለእናት ስለሚደረግ የመንጻት ሥርዓት ይገልጻል ማለት ነው። እስቲ የመጀመሪያው ርዕሳችን የሆነውን ከቁጥር 1 እስከ 4 ያለውን አንዲት እናት ወንድ ልጅ በምትወልድበት ጊዜ ስለሚደረገው መንጻት የሚያወሳውን ታሪክ አብረን እንመለከታለን። ዘሌዋውያን ምዕራፍ 12 ከቁጥር 1 እስከ 2 ያለውን ተመልከቱ። ዘሌዋውያን ምዕራፍ 12 ከቁጥር 1 እስከ 2 ያለውን እናንተ ተመልከቱ። በዚህ ክፍል ወገኖቼ እናትየዋ የምትረክስበት ምክንያት ኃጢአተኛ ሰውን ወደዚህች ምድር በማምጣት ሥርዓት ውስጥ ስለምትሆን ነው። ሔዋን ቃይንን በወለደች ጊዜ አዳኝን ወደዚህች ምድር ያመጣች መስሏት ነበር። ነገር ግን የወለደችው ኃጢአተኛ የሆነውን ያውም ነፍሰ ገዳይ የሆነውን ሰው ነበር። ዛሬም ያሉ እናቶች ሔዋን የወለደችውን አይነት ተመሳሳይ ልጅ እንደሚወልዱ ይህ የዘሌዋውያን ሥርዓት ያሳስባቸዋል። እነዚህ ልጆች ኃጢአትን እንጂ መልካምን ነገር አያደርጉም። በዚህ በዘሌዋውያን ምዕራፍ 12 መሠረት አንዲት እናት ልጅን በምትወልድበት ወቅት የተደነገገው የመርከሷ ሁኔታ በሁለት ክፍለ ጊዜያት ይከፈላል። አንደኛው ክፍለ ጊዜ 7 ቀናትን ያጠቃለለ ጊዜ ነው። ከዚህ በመቀጠል በምዕራፍ 12 ቁጥር 3 እንደምንመለከተው ሕፃኑ ወንድ ከሆነ በስምንተኛው ቀን ይገረዛል። ይህ ግርዘት ለአብርሃም የተሰጠው የቃል ኪዳን ምልክት ነበር። በጌታ የተወደዳችሁ ክርስቲያኖች፣ በዘሌዋውያን ውስጥ የተጠቀሰው በወሊድ ወቅት ያለው የሴቶች ንጹሕ አለመሆን ዛሬ ካለው ከእናቶችና ትናንሽ ሕፃናት አጠቃላይ አመለካከት ጋር እንደሚጋጭ እገነዘባለሁ። እኔ ግን ትኩረት እንድንሰጥ የምፈልገው ወደዚህች ምድር የሚመጡ ሕፃናት ኃጢአተኞች መሆናቸውን ነው። እነዚህ ሕፃናት ያለ ሥርዓት መጓዝን፣ አመፀኞች መሆንን ይወዳሉ። በሕይወታቸው ኃጢአተኝነት የተሞላበትን ኑሮ መለማመድ ይፈልጋሉ። በአብዛኛው ሲታይ የዘመኑ የሕይወት ፍልስፍና ለጽድቅ ኑሮ የማይመች ሆኖ እናገኘዋለን። ስለዚህ ወገኖቼ ልጆቻችንን በሌላ ፍልስፍና ሳይሆን በእግዚአብሔር ቃል መሠረት ማሳደግ ይገባናል። ልጆችን ከእግዚአብሔር ቃል ውጪ በሌላ ፍልስፍና ማሳደግ ለብዙ ችግሮች ምክንያት መሆኑን አይቻለሁ።
እንግዲህ በጌታ የተወደዳችሁ ወገኖች፣ ለቤታችን ለቤተሰባችን የምንኖር ሰዎች እግዚአብሔር ያድርገን። በእውነት ልጆቻችንን እንደ እግዚአብሔር ቃል የምናሳድግ፣ የእግዚአብሔርንም ፈቃድ በውስጣቸው የምናሰርጽ ምሳሌዎች እንድንሆን ደግሞ እግዚአብሔር ይርዳን። የዛሬው ትምህርታችን እንግዲህ እዚህ ላይ አበቃ። አስተያየት ወይም ጥያቄ ቢኖራችሁ በአድራሻችን በ1366 አዲስ አበባ ብላችሁ ጻፉልን። ዛሬ እንደ ወትሮ ሁሉ በቴክኒክ ያገለገለን ወንድማችን ዓለማየሁ ዳዊት ነው። በትምህርቱ በኩል እስከ መጨረሻው ከእናንተ ጋር የነበርኩት እኔ አበበ ከበደ ወርቄ ነኝ። ሰላም።
ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ከሚጠፉት ወገኖች ልብህ ያዝንብሃል ወይ? ለፋታቸው ተሰምቶ አዝነ ትጸልያለህ? በራስህ ተመክተ ወይስ በመፈድ ላይነ? በሞት ጎዳና ላይ ሆነው ወደ ሞት ሲያዘግሙ ልብህ ሲያዝንብሃል ወይ? ይሰማሃል ወይ ሸክሙ? ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ለሚጠፉት ወገኖች ልብህ ያዝንብሃል ወይ? ጥፋታቸው ተሰምቶ አዝነ ትጸልያለህ? ራስህ በመክተህ ወይስ በመፈድ ላይነ? አንተስ በመጀመሪያ ነበርክ ከየት መጣ? በከንቱ ስትሮ ስትባዝ ኢየሱስ ነው የጠራ። ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? የሚጠፉት ወገኖች ልብህ ያዝንብሃል ወይ? ልፋታቸው ተሰምቶ አዝነ ትጸልያለህ? ራስህ በመክተህ ወይስ በመፍረድ ላይነ? ጌታ እንደ ሞተላቸው ስለ እነርሱ ተጎድቶ፣ አንተ ዝም ካልክ ወንድሜ ማን ይናገራል ከቶ? ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ለሚጠፉት ወገኖች ልብህ ያዝንብሃል ወይ? ጥፋታቸው ተሰምቶ